ዘመን ያለችውን ሀገሬን ማቅናት እንጂ ከዚያ የተለየ ሸፍጥም ሆነ ተግባር የለኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለፈው ዓመት ያልተሟላ ነገር ካለ ኢትዮጵያውያንን በከፍተኛ ትህትና ይቅርታ ጠይቃለሁ ብለዋል ጠቅላይ ሚኒስትሩ። የጎደለ ነገር ካለም በዳተኛነትና በንዝህላልነት አይደለም ያሉት ዶክተር አብይ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኔን ልገልጽላችሁ እፈልጋለሁ ሲሉ አክለዋል። ይህ የጠቅላይ ሚኒስትር አብይ አስተያየት እርሳቸውን አስመልክቶ በተለይ በፌስቡክ የሚሰራጩ መረጃዎችን ለሚያምኑ ወገኖች የተሰነዘረ መሆኑን ታዛቢዎች ይናገራሉ። እስክንድር ፍሬው ተጨማሪ አለው።
ሚኒስትር አብይ አህመድ ዳግም በህዝብ ፊት ከአንድ አመት በፊት መጋቢት 24 ያደረጉት ንግግር መተዋወቂያ ስራ መጀመሪያ ነበር። ራሳቸውን ከሚመሩት ህዝብ ፊት ያቀረቡበት፣ ውጥንቅዳቸውን ይፋ ያደረጉበት። ትናንት በሚሊኒየም አዳራሽ ያደረጉት ንግግር ደግሞ የመጀመሪያውን አንድ አመት የዳሰሰ ስኬት ጉድለቱን የቃኘ ነው። የተሳኩ ስራዎችን፣ ስኬቶችን የዘረዘሩ ጠቅላይ ሚኒስትሩ የጎደለ ካለ በሚልም ይቅርታ ጠይቀዋል።
ባለፈው አመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሚ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቁጣችሁ፣ ተግሳጻችሁ ለኔ ሽልማቴ ነበር። ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ በኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ።
ጠቅላይ ሚኒስትሩ የገቡትን ቃል ከመፈጸም አንጻር በርካታ እርምጃዎች መራመዳቸውን ምሁራንና የፖለቲካ ተንታኞች ይገልጻሉ። በዚሁ በሚሊኒየም አዳራሽ ዝግጅት ላይ የተናገሩት ታዋቂው ጸሐፊ ዶክተር በድሉ ዋቅጅራ ለምሳሌ በአንድ ዓመት ብዙ መሰራቱን ያምናሉ።
እንደምታውቁት ባለፈው አንድ ዓመት ውስጥ በለውጡ በርካታ በጎ ተግባራት ተከናውነዋል። የተከናወኑትን ተግባራት ዝርዝር ስንመለከት ለውጡ የአንድ ዓመት ሕፃን ነው ለማለት በጣም ያስቸግራል።
የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ቆይተዋል። እሳቸውም እንደዚሁ ታዲያ ጠቅላይ ሚኒስትሩ ቃላቸውን ጠብቀዋል ባይ ናቸው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ዓመት ቆይታቸው እጅግ የተሳካላቸው መሪ ናቸው። የተናገሩትን ለመፈጸም ችለዋል። ለምሳሌ እስረኛ እፈታለሁ አሉ። ትልቅ በቃ ይህ ችግር የህዝባችን መናወጥ አንዱ ምክንያት የነበረው እሱን እስረኞችን መፍታት ችለዋል። በዓለም ደረጃ ስደት ላይ ነበሩ ኢትዮጵያውያንን ተቃዋሚ ኃይሎችን ወደ ሀገራቸው መጥተው በአንድ አዳራሽ ውስጥ ሆነው እንዲከራከሩ፣ እንዲነጋገሩ ስለ ሀገራቸው አማራጭ ሀሳብ እንዲያቀርቡ አድርጋለሁ ባለ ስነ ስርዓት ነበሩ። ሁሉም ተቃዋሚዎች ወደ ኢትዮጵያ መጡ። ከመጡም በኋላ ጠቅላይ ሚኒስትሩ እንደ መሪ አይደለም እየሆኑ ያለው፣ እንደ አንድ ሙያተኛ፣ እንደ አንድ ጓደኛ ሆነው የመሪ ወንበር ላይ ልቀመጥ ሳይሉ ከታች አብሮ እንደ ጓደኛ ሲያወሩ ነው። ይሄ ትልቅ ስኬት ነው ለሳቸው። የኤርትራ ጉዳይ በጣም ከባድ ነበረ። የሁላችንም ስጋት ነበረ፣ አይሳካም የሚል ጭንቀት ነበር። አሳኩት። ኤርትራ መሪ ወደ ኢትዮጵያ መምጣት ቻሉ። ህዝብ ለህዝብ መገናኘት ቻለ። ይሄ ትልቅ ስኬት ነው። በጣም በጣም ትልቅ ስኬት ነው። ግን እንደዛም ሆኖ ትልቅ ፈተናዎች ይጠብቋቸዋል። ይሄ ትልቅ ሀገር ነው። የመቶ ሚሊዮን ህዝብ ሀገር ነው። ከዚያም በላይ ህዝብ ነው። እያንዳንዱ ከታች ከቀበሌ አንስቶ እስከ ላይ ከጠቅላይ ሚኒስትሩ የሚጠብቅ ነው። በዚህ ላይ የአመራራቸውም ህዝቡም በጋራ ዛሬ የሰጠነውን ክሬዲት ዝም ብለን ተነስተን ነገ መናድም የለብንም። ይሄ የምንሰጠው
ዛሬ ያመሰገነውን
ነገ በዚያ የሰራውን ጠቅሰ ጥሩ ያሳካውን ተናግሮ ከዛ ደግሞ እነኝ መስተካከል አለባቸው የግድ የበለጠ ተለጥጦ መሰራት አለበት የሚለውን መናገር ይቻላል። ግን ከኢትዮጵያዊነት ባህል አንዳንድ ወጣ አንዳንድ ኢትዮጵያዊነት ባህል ለሰው ልጅ ክሬዲት መስጠት ነው። ለደከሙ
የሰራን ማመስገን ነው ለሰው ልጅ ክሬዲት መስጠት ነው።
የሰራው ማመስገን ነው። የጎደለውን በትግስት መናገር ነው። በዚያ ደረጃ መሄድ አለብን የምልመት አለ።
ፖለቲካዊና ማህበራዊ ጉዳዮችን እያዋዛ በማቅረብ የሚታወቀው መዋዘ ጥበባት ዳንኤል ክብረትን ይህንኑ የዶክተር አሸብር ሀሳብ ነው የሚያጠናክረው።
እንዳልኩ መጀመሪያ በኢትዮጵያ ታሪክ የማይሞክሩ ነገሮች ተደርገዋል። ለምሳሌ አንድ አገር ሲመሰረት ሂደቱን ስለማስታውስ አይሞክርም የሚባል ነገሮች ነው። ታንዳ ሰው በዛ ልክ ነው የሚጠብቀው። አንድ አገር ጊዜ ከተፈታ በኋላ ከአንድ አገር ጊዜ ባሰ ሰው ደግሞ ቀጥሎ እንዲፈታ ነው ሰው የሚጠብቀው።
ይህ ባሰ ደግሞ አልነበረም።
እንዲህ አይነት ነገሮች እኔ ቅድም ያልኩህ ነው አዲስ እንጂ አሁን ለምሳሌ አንድ አገር ጊዜ ያቆየው ቆይቶ ዶክተር አብይ አሁን ሰሞኑን ቢፈቱት ኑሮ ቱን እንደተጠበቀ ልትጓት ይችላል። ግን ስስት አያቁም ሰውየው። አሁን ብልጥ እና ስሱ ሰው ቢሆኑ በዛ በስድስት ወር ያደርጓቸውን ቀስ እያደረጉ ለአምስት ዓመት እየመነዘሩ መኖር ይችሉ ነበር። ድሮኛ ዩኒቨርሲቲ የምንለው ነበር ፈርስት ይር ላይ ወይም ሰከንድ ይር ላይ ጥሩ ግሬድ ካገኘ እሷን እየመነዘሩ እስከ አራት ዓመት ዲም ብታገኝ ምንም ብታገኝ ተመነዛዝራት ነው ቱ ምናምን አታጣትም። ተመነዛዝር በዛ መንገድ አይደለም እሳቸው በአንድ ጊዜ እንደ ጎርፍ ነው ያጥለቀለቁት መሆን ያለብን። ለምን እንሳሳለን እኛ ይሄ ነገር አይደለም። የህዝቡ የሮሮ ጥያቄ ነው። ምን ባንድ የመለሱ ስለዚህ ሰው አሁንም በሰባተኛው ወር የሆነ እስረኛ ሲፈጠር፣ በስምንተኛው ወር የሆነ ነገር ሲፈጠር ማየት ይፈልጋል። ያ አለመሆኑ ነው ማየው።
በአንድ ዓመት በርካታ ስራዎች ከተሰሩ ጠቅላይ ሚኒስትሩ ለምን ይቅርታ ጠየቁ? በፌስቡክ የተሰራጩ አንዳንድ መረጃዎች የዚህ ይቅርታ መነሻ የሆኑ ታገር ሰይፉ በዚሁ በሚሊኒየም አዳራሽ ባቀረበው ግጥም እንዳለውም ይህ የመገናኛ ዘዴ የራሱ አማኞች አሉት።
ከመቅደሱም ትልቅ ካውደ ምረት ታዛው ከመስጊዱም ይልቅ አላህ ከሚገዛው ሳያ የሚያምነውን ታገኛለህ እዛው ፌስቡክ ላይ ነውና አማኝ የሚበዛው።
እናም እሳቸውን አስመልክቶ በፌስቡክ ሲሰራጩ የቆዩ መረጃዎች በገጣሚው ቋንቋ የተወሰኑ አማኞችን ቀልብ እንደገዙ ጠቅላይ ሚኒስትሩ ልብ ሳይሉ አልቀሩም። እሳቸው ለኢትዮጵያ ያላቸውን አላማና ቅር ለሚጠራጠሩ ወገኖች መልእክት ማስተላለፋቸው ይህንን አባባል ያጠናክራል።
የኛ ሩጫ ሁሉ የሀገራችን ህዝቦች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እኩል ሆነው በነጻነት የሚኖሩባት ኢትዮጵያን መፍጠር ነው። ኢትዮጵያን ከፍ ማድረግ ትውልዷን ማንቃት ዘመን ያለችውን ሀገሬን ማጥናት እንጂ ከዛ የተለየ ሸፍጥም ሐሳብም ተግባርም አልነበረም።
የቀድሞው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ያሁኑ የኢኒሼቲቭ አፍሪካ ዳይሬክተር አቶ ክቡር ገናም የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ይቆይተዋል። ጠቅላይ ሚኒስትሩ የተለየ ሸፍጥም ሆነ ተግባር የለኝም ማለታቸው እንደዚሁም ይቅርታ መጠየቃቸው እሳቸውን አስመልክተው ሲሰራጩ ለቆዩ መረጃዎች የተሰጠ ምላሽ መሆኑን ይናገራሉ።
አንደኛ የውጭ ኃይሎችን በተለይ የምዕራባዊ ኃይሎች አጀንዳ ነው የሚያራምዱት የሚል አስተሳሰብ አለ። በሌላ በኩል ደግሞ የክልላቸውን የኦሮሚያን አስተሳሰብ ብቻ ነው ወይም ደግሞ አላማ ብቻ ነው የሚያራምዱት የሚልም አለ። ስለዚህ ያንን ማስተካከል የተፈለገ ንግግር ይመስለኛል። በአጠቃላይ በእኔ አስተያየት ንግግራቸው ሁሉም ሰዎች አርክቷል የሚል ስሜት አለኝ። ምክንያቱም በማግስቱ እንደገና ፌስቡክን ያየ ወይም ደግሞ እንደዚሁ መንገድ ላይም አንዳንድ ሰዎች ሲነጋገሩ ከሰማ ሁኔታው የተስተካከለ ይመስልላቸዋል።
ንግግራቸው ተቀባይነት አግኝቷል ሲል የመጨረሻ ያደርገዋል። አቶ ክቡር ምን ተመለከቱ እርስዎ? ለምሳሌ ማሳያው ምንድን ነው በእርስዎ እምነት?
እንግዲህ እንደገና የፖለቲካ ዓለምን ስንመለከት ባለፉት ሁለት ሳምንታት በተለይ ሸራተን በተደረገው ውይይት ባሰሙት ንግግርና ከዛ በኋላ ደግሞ እንደዚሁ ባሰሙት ንግግሮች ብዙ እንግዲህ ስናወራ አዲስ አበባ ለማለት እንችላለን እና አንዳንድ ጊዜ ያው ፌስቡክ ላይም የተጻፈው ካልሆነ ጨምረን ብዙ ሰዎች ድጋፋቸውን እና ከዚህ በፊት ለእሳቸው የነበራቸውን አመኔታ እንደቀነሰ የሚያሳይ ብዙ ምልክቶች ነበሩ። እንግዲህ እሱም ለመመለስ የተደረገ ነው ብዬ ነው የምገምተው። ስለዚህ ነው ተሳክቶላቸዋል ብዬ የምገምተው። በአጠቃላይ ግን ጠቅላይ ሚኒስትሩ ባለፉት 12 ወራት ያደረጉትን ስራ ሲታይ በአብዛኛው የሚያኮራ በአብዛኛው ብዙም ሰው ያስደሰተ ሆኖ ነው ያለው። ግን ደግሞ በዛ ነው ያለው ደግሞ አንዳንድ አስቸጋሪ ሁኔታዎች አሉ። ለምሳሌ አሁን ከትግራይ አዲስ አበባ ለመምጣት የማይቻልበት ሁኔታ ላይ ሙሉ በሙሉ ኢትዮጵያ ተረጋግቷል ለማለት የሚያስችል ሁኔታ አለ ለማለት የሚያስቸግራል። ስለዚህ በአንድ በኩል ብዙ የተሰሩ ስራዎች ስላሉ አሉ፣ በሌላ በኩል ደግሞ ገና ብዙ ይጠብቃቸዋል።
የጠቅላይ ሚኒስትር አብይ አህመድ የአንድ አመት ቅኝት ንግግርና የፈጠራቸው ስሜቶች ሰሞኑን ከተጨማሪ አስተያየቶች ጋር ልመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።